ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 4 2016 ዓ.ም ስርጭታችን ጀመረ። የአፍሪካ ህብረት የፕሪቶሪያን የሰላም ስምምነት ለሚከታተለው ቡድን እውቅና ስለመስጠቱ፣ ትግራይ ውስጥ የምግብ እጥረት ሕፃናትን ለጉዳት ስለመዳረጉ፣ የጋዛ ሐኪሞች ተማጽኖንና ሌሎች ቀጠናዊና ዓለም አቀፍ አንድምታ ያላቸውን ጉዳዮች በምሽቱ አካተናል። እንደምላችኋል እንደምናምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ኤልያስ አስማረ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። እንግዲህ ወልድ ይጠብቃችኋል።
በድጋሚ እንደምናመሻችሁ። የኢትዮጵያ መንግስት ጋዜጠኛ ሙሄዲን መሐመድን በአስቸኳይ እንዲፈታ ሲፒጄ ጠየቀ። በሱዳን 230 ሺህ ሕፃናት በረሃብ ሊሞቱ ይችላሉ መባሉ፣ እንዲሁም ሩሲያ የኒውክሌር ኃይሏን ለመጠቀም ዝግጁ ናት ሲሉ ፑቲን አስጠነቀቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ከአንድ ወር በፊት ሶማሌ ክልል ውስጥ የታሰረውና በሶማሊኛ ቋንቋ የሚተላለፈው ካልሳን ቲቪ የቀድሞ ዘጋቢ ሙሄዲን መሐመድ ያለ ቅድመ ሁኔታ በአስቸኳይ እንዲለቀቅ ሲፒጄ ጠየቀ። ጋዜጠኞችን በዘፈቀደ ማሰርን መቆም እንደሚገባውም የጋዜጠኞች የደህንነት ተሟጋች ድርጅቱ አሳስቧል። ቆንጂት ታዬ አጭር ዘገባ አላት።
መቀመጫውን ለንደን ላደረገው ካልሳን ቲቪ ለተሰኘው የሶማልኛ ቋንቋ ሚዲያ ሲሰራ የነበረው ሙሄዲን መሐመድ በፌስቡክ ገጹ ላይ አስፍሯል በተባለው የተሳሳተ ጽሑፍ ምክንያት ጅግጅጋ ከሚገኘው መኖሪያ ቤቱ ከአንድ ወር በፊት ተወስዶ መታሰሩን የሶማሌ ክልል ጋዜጠኞች ማህበርን ጠቅሶ ሲፒጄ ትናንት ማክሰኞ የካቲት 3/2016 ዓ.ም ባወጣው መግለጫ አስታውቋል። የሙሄዲንን መታሰር አዲስ ስታንዳርድ ከተባለው ሚዲያ ገጽ ላይ ማግኘቱን የጠቀሰው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በጋዜጠኛው ላይ የቀረበውን የክስ ዶሴም እንደተመለከተ አስታውቋል። የክልሉ የጋዜጠኞች ማህበር ሊቀመንበር አብዱራዛቅ ሐሰን ነግረውኛል ያለውን መረጃ በመግለጫው ያካተተው ሲፒጄ በሙሄዲን ላይ የሐሰት ዜናና የጥላቻ ንግግር በማሰራጨት ወንጀል ክስ እንደቀረበበት አስታውቋል። የካቲት 25 ቀን በቀረበበት በዚህ ክስ ጥፋተኛ ከተባለ እስከ 5 ዓመት የሚደርስ እስራት ሊቀጣ እንደሚችል ድርጅቱ አመልክቷል። የጋዜጠኛው ብቸኛ ወንጀል በፌስቡክ ገጹ ላይ የፖለቲካ ልሂቃንን መተቸቱ እንደሆነ የጠቆሙት የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ የሶማሌ ክልል ባለስልጣናት ጋዜጠኞችን በመክሰስ የሕዝብ ሀብት ማባከን የለባቸውም ብለዋል። የኢትዮጵያ መንግስትም በመንግስት ላይ ትችት የሚያቀርቡ ጋዜጠኞችን ማሰር ማቆም እንዳለበት ሙቶኪ አክለው አሳስበዋል። ሲፒጄ ከክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ እንደ ዜጋ ህገ መንግስታዊና ሰብአዊ መብት ያላቸው አቶ ሙሄዲን በመታሰራቸው በጥልቅ እናዝናለን፣ ነገር ግን እንደ ዜጋ በሚሰሩት ስራ መጠየቅ አይችሉም ማለት አይደለም የሚል ምላሽ ማግኘቱን በመግለጫው ጠቅሷል። የሶማሌ ክልል ፖሊስ ምክትል ኮሚሽነር አሊ አብዲ ጃባር አስተያየታቸውን እንዲሰጡ ላቀረበላቸው ጥያቄ ለጊዜው ምላሽ አልሰጡም ብሏል ሲፒጄ። ሲፒጄ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 1/2023 ዓ.ም ባወጣው በኋለኛው በእስር ላይ ያሉ ጋዜጠኞች ሪፖርቱ 8 ጋዜጠኞች የታሰሩባት ኢትዮጵያ በታሰሩ ጋዜጠኞች ብዛት ከሰሃራ በታች ካሉት የአፍሪካ ሀገሮች ሁለተኛ ደረጃ ላይ እንዳለች አስታውቋል። በአማራ ክልል የታወጀውን የአስቸኳይ ጊዜ ተከትሎ 4 ጋዜጠኞች ክስ ሳይመሰረትባቸውና ያለ ፍርድ ሂደት መታሰራቸውን የሲፒጄ ዘገባ አመልክቷል።
አስቸኳይ እርዳታ ካልተደረገ በጦርነት በደቀቀችው ሱዳን 230 ሺህ የሚሆኑ ሕፃናትና አራሶች በረሃብ ሊሞቱ ይችላሉ ሲል የተመድ የሕፃናት አድን ድርጅት አስታውቋል። 11 ወራት ባስቆጠረውና በሁለት ተቀናቃኝ ጄኔራሎች መካከል በሚካሄደው ጦርነት ሳቢያ በሺህ የሚቆጠሩ ሰዎች ሕይወታቸውን ሲያጡ 8 ሚሊዮን የሚሆኑት ደግሞ ተፈናቅለዋል። የቦምብ ድብደባው እንዲሁም የእርሻ ማሳዎችና ፋብሪካዎች ውድመት ሱዳንን በዓለም ካሉ አስከፊ የምግብ ቀውስ ውስጥ ካሉ አገራት ተርታ እንድትመደብ አድርገዋል ሲሉ በሱዳን የሕፃናት አድን ድርጅቱ ዲሬክተር አሪፍ ኑር ተናግረዋል። 230 ሺህ የሚሆኑ ህጻናትና ነፍሰ ጡር ሴቶች እንዲሁም አራሶች በመጪዎቹ ወራት ህይወታቸውን ሊያጡ ይችላሉ ሲል የእንግሊዙ የህጻናት አድን ድርጅት ባወጣው መግለጫ አስጠንቅቋል። በሱዳን ከ2.9 ሚሊዮን በላይ ህጻናት ለአስከፊ የተመጣጠነ ምግብ እጥረት መጋለጣቸውና 729 ሺህ የሚሆኑና እድሜያቸው ከ5 ዓመት በታች የሆኑ ህጻናት ደግሞ ለአደገኛ የተመጣጠነ ምግብ እጥረት መዳረጋቸውን በጎ አድራጊ ድርጅቱ ጨምሮ አስታውቋል። በሱዳን የሚካሄደው ጦርነት በዓለም ትልቁን የራብ ቀውስ ሊቀሰቅስ ይችላል ሲል የተመድ የዓለም የምግብ ፕሮግራም በቅርቡ አስጠንቅቋል። በደቡብ አፍሪካ በሚገኝ ገዳም ውስጥ ሶስት ግብጻውያን የኮፕቲክ ሞነክሲዎች መገደላቸውን በግብጽ የኮፕቲክ ኦርቶዶክስ ቤተክርስቲያን ትናንት አስታውቋል። የደቡብ አፍሪካ ፖሊስ በበኩሉ በግድያው የተጠረጠረን አንድ የ35 ዓመት ግለሰብ ዛሬ መያዙን አስታውቋል። ግለሰቡ ነገ ሐሙስ ፍርድ ቤት እንደሚቀርብም ታውቋል። በገዳማችን ውስጥ ሶስት ሞነክሲዎች የወንጀል ጥቃት ተፈጽሞባቸዋል ሲሉ የቤተክርስቲያኑ ቃል አቀባይ በማኅበራዊ ሚዲያ አስታውቀዋል። ቃል አቀባዩ ዝርዝር መረጃ አልሰጡም። የግብጽ የውጭ ጉዳይ ሚኒስቴር ጉዳዩን ፕሪቶሪያ ከሚገኘው ኤምባሲው ጋር በመሆን በቅርብ እየተከታተለው መሆኑን አስታውቋል። በፕሪቶሪያ አቅራቢያ በምትገኘው ኩሊናን በተሰኘች ከተማ ባለ የኮፕቲክ ገዳም ሶስት ቄሶች የመገደላቸውን ጉዳይ ባለሥልጣናት በመመርመር ላይ መሆናቸውን የደቡብ አፍሪካ ፖሊስ ቃል አቀባይ አስታውቋል። ሟቾቹ በስለት ተወግተው መገኘታቸውንና አንድ ከጥቃቱ ያመለጡ መነኩሴ ደግሞ በብረት ዱላ መመታታቸውን እንዳስታወቁ ቃል አቀባዩ ጨምረው ገልጸዋል። የጥቃቱ ምክንያት እስካሁን አለመታወቁንና ጥቃት አድራሾቹ ዋጋ ያላቸውን ንብረቶች ይዘው እንዳልሄዱ ቃል አቀባዩ ማስታወቃቸውን የሮይተርስ ዘገባ አመልክቷል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሄይቲ ጠቅላይ ሚኒስትር አሪየል ሄንሪ ስልጣናቸውን እንደሚለቁ ማስታወቃቸውን ተከትሎ ሰባት አባላት ያሉት የሽግግር ምክር ቤት እንዲቋቋም በአሜሪካ የተጣለውን ቀነ ገደብ ለማሟላት የአገሪቱ ባለሥልጣናት በመሯሯጥ ላይ ናቸው። በአሜሪካና በቀጠናው የካረቢያን ማህበረሰብ ካሪኮም የተፈጠረውን ጫና ተከትሎ ጠቅላይ ሚኒስትሩ ስልጣናቸውን እንደሚለቁ ሰኞ ዕለት ማስታውቀው ነበር። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በተቀናቃኝ የወረበሎች ቡድን ቁጥጥር ስር ስትሆን ግጭቱ በማየሉ ባለፈው እሁድ አስቸኳይ ጊዜ ታውጀዋል። በሺህ የሚቆጠሩ ነዋሪዎች መዲናይቱን ለቀው ወጥተዋል። የካሪቢያን ማህበረሰብ ካሪኮም ጀማይካ ላይ ሰኞ ዕለት ባደረገው ስብሰባ ሰባት አባላት ያሉት የሽግግር ምክር ቤት እንዲቋቋም ሀሳብ አቅርቦ ነበር። የሄይቲ መሪዎችም የተባለውን ምክር ቤት እንዲያቋቁሙ የ24 ሰዓታት ጊዜ ተሰጥቷቸው እንደነበር የዜና ወኪሎች ዘግበዋል። ስድስቱ የምክር ቤት አባላት የተለያዩ የሄይቲ የፖለቲካ ቅንጅቶችን የሚወክሉ ሲሆን ሰባተኛው አባል ደግሞ የግል ዘርፉን ይወክላሉ ተብሏል። በተጨማሪም ድምፅ የመስጠት መብት የማይኖራቸው ሁለት የሲቪል ማህበረሰብ ተወካዮች የምክር ቤቱ አባላት እንደሚሆኑም ተጠቁመዋል። ምክር ቤቱ አዲስ ጠቅላይ ሚኒስትር የሚመርጥ ሲሆን ቀጣዩን ፕሬዚደንታዊ ምርጫም እንዲካሄድ ያደርጋል ተብሏል። በኬንያ ፖሊስ የሚመራና ከተለያዩ አገራት የተውጣጣ ጸጥታ አስከባሪ ኃይል ለመላክ ታቅዶ የነበረ ቢሆንም ጊዜያዊ መንግስት እስከሚቋቋም ኃይሏን እንደማትልክ ኬንያ ትናንት ማክሰኞ አስታውቃለች። የአገራቸው ሉዓላዊነትና ነጻነት አደጋ ላይ የሚወድቅ ከሆነ ሩሲያ የኒውክሌር ኃይሏን ለመጠቀም ዝግጁ ናት ሲሉ ፕሬዚደንት ቭላድሚር ፑቲን አስጠንቅቀዋል። አርብ የሚደረገው የሩሲያ ፕሬዝደንታዊ ምርጫ አሸናፊ መሆናቸው ጥርጥር እንደሌለውና ለተጨማሪ ስድስት ዓመታት የሥልጣን ዘመን እንደሚቆዩ የሚነገርላቸው ፑቲን ምዕራቡን ዓለም በግልጽ ሲያስጠነቅቁ የመጀመሪያ ጊዜ አይደለም። ፑቲን ማስጠንቀቂያውን የሰጡት በሩሲያ ቴሌቪዥን ረቡዕ በተለቀቀ ቃለ ምልልስ ላይ በዩክሬን የሚካሄደው ጦርነት የኒውክሌር መሳሪያ ለመጠቀም ዝግጁ ሆነው እንደው ለቀረበላቸው ጥያቄ በሰጡት መልስ ነው። እስካሁን የኒውክሌር መሳሪያ መጠቀምን አስፈላጊ ሆኖ እንዳላገኙት የተናገሩት ፑቲን የአገራቸው ሉዓላዊነትና ነጻነት አደጋ ላይ የሚወድቅ ከሆነ ግን ሩሲያ የኒውክሌር ኃይሏን ለመጠቀም ዝግጁ ናት ሲሉ አስጠንቅቀዋል። በዩክሬን ጦርነት ያላቸውን የበላይነት ለመጠበቅ ሁሉንም አማራጮች እንደሚጠቀሙ ለምዕራቡ ዓለም ማስጠንቀቂያ ያስተላልፉበት ንግግር ነውም ተብሏል። በመጨረሻም ቲክቶክ ከቻይናው እናት ኩባንያ ባይት ዳንስ ቁጥጥር ካልተላቀቀ ወይም በአሜሪካ በኩል ጥቅም ላይ የዋለው መተግበሪያ ለሌላ ወገን ካልተሸጠ በዩናይትድ ስቴትስ ጥቅም ላይ እንዳይውል የሚከለክል ሕግ በተወካዮች ምክር ቤት ዛሬ ረቡዕ ጸድቋል። በሁለቱ ፓርቲዎች በጋራ የወጣው ሕግ የቲክቶክ ኩባንያ በአሜሪካ ጥቅም ላይ ለመዋል የውጭ ተቀናቃኝ ተብሎ ከተገለጸው እናት ኩባንያ ባይት ዳንስ እንዲላቀቅ የስድስት ጊዜ የስድስት ወራት ጊዜ ሰጥቶታል። ቲክቶክ ማድረግ ያለበት ከቻይና ኮሚኒስት ፓርቲ ቁጥጥር ራሱን ማላቀቅ ነው። ያን የማያደርግ ከሆነ ግን በአሜሪካ የመተግበሪያ ገበያ ላይ አይቀርብም ሲሉ ሕግ አውጪዎቹ ባወጡት መግለጫ ላይ አስታውቀዋል። ቲክቶክ የሰበሰበውን መረጃ ለቻይና መንግስት ሊያስተላልፍ ይችላል የሚል ስጋት የአሜሪካ ሕግ አውጪዎችን ሲያስጨንቅ ከርሟል። ሕጉ በመቀጠል በዲሞክራቶች ቁጥጥር ስር ወዳለው የሕግ መወሰኛ ምክር ቤት ወይም ሴኔት የሚላክ ሲሆን በዛም ጠንከር ያለ ሙግት ሊገጥመው እንደሚችል ተነግሯል። አንዳንድ የሕግ መወሰኛ ምክር ቤቱ የዲሞክራቲክ ፓርቲው አባላት አንድን መተግበሪያ ኢላማ ያደረገ ሕግ የማውጣቱን ሕጋዊነት በተመለከተ ጥርጣሬ አላቸው ተብሏል። በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ዝግጅቶች ወደ ሀብታሙ መልሳቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሴ አሸናፊና ግርማ ደገፋም አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከተለመዱት የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የአፍሪካ ህብረት የፕሪቶሪያውን የሰላም ስምምነት አፈጻጸም እንዲከታተል ያቋቋመው ተቆጣጣሪ ቡድን በእስካሁኑ የትግበራ ሂደት ለፈጸማቸው ተግባራት ዛሬ እውቅና ሰጥቷል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመርም ቡድኑ በሰላም ስምምነቱ ትግበራ ላይ ቁልፍ ሚና ተጫውተዋል ብለዋል። በአዲስ አበባ ከተማ በተካሄደው የሰላም ስምምነቱ አፈጻጸም ግምገማ ላይ የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ለስምምነቱ የተሟላ ትግበራ ቁርጠኛ መሆናቸውን ገልጸዋል። በጥቂት ወራት ውስጥም ዳግም ለመገናኘት መወሰናቸው ታውቋል። የአውሮፓ ህብረትና የቡድን ሰባት አባል ሀገራት ኤምባሲዎችም ዛሬ ባወጡት የጋራ መግለጫ ሁለቱም ወገኖች ለስምምነቱ ቀጣይ አተግባበር ቁርጠኝነት ያሳይተዋል ያሉትን ቀና አቋም በአዎንታ እንደሚቀበሉ አስታውቀዋል። ሙልጌታ ጽባይ ዚህን ጉዳይ ዝርዝር ነግረናል።
የአፍሪካ ህብረት በፌዴራሉ መንግስትና በህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውን ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም እንዲከታተል ያቋቋመው ተቆጣጣሪ ቡድን በእስካሁን የትግበራ ምዕራፍ የነበረው ሚና አድንቆ ለቀሪ ክትትል ትግበራውም እውቅና ሰጥቶታል። ህብረቱ ዛሬ ረቡዕ ባወጣው መግለጫ በታህሳስ ወር 2015 ዓ.ም በመቀለ ከተማ የተቋቋመውና 21 ወታደራዊና ሲቪል ባለሙያዎች በአባልነት የያዘው ተቆጣጣሪ ኮሚቴ በቀጣይ የስራ ጊዜው በስምምነቱ መሰረት ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ እንዲቀላቀሉ፣ ኢኮኖሚያዊና ማህበራዊ አገልግሎቶች መጀመር፣ የሰብአዊ እርዳታ አቅርቦት እና የሲቪል ሰዎች ደህንነት እንዲረጋገጥ ክትትል የሚያደርግ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋቂ መሐመድ የተቆጣጣሪ ኮሚቴው አባላት አፍሪካዊ አንድነት በሚያሳይ መልኩ ፈጽሟቸዋል ላሏቸው ስራዎች አድናቆታቸው ገልጸዋል። በቀጣይም የአፍሪካ ህብረት ስምምነቱ በተሟላ ይዘት እንዲተገበርና በኢትዮጵያውያን የሚመራ ዘላቂ ሰላም የሚያሰፍን ሂደት እንዲጠናከር እንደሚያበረታታም አመልክተዋል። የአፍሪካ ህብረት ዋና አደራዳሪ የቀድሞ የናይጄሪያ ፕሬዚደንት ኦሊሴገን ኦብሳንጆ የሜዳሊያ ሽልማት ያገኙ የሰላም ስምምነቱ ትግበራ ተቆጣጣሪዎችን የተሰጣችሁ ሽልማት ለአፍሪካ ና ለህዝቧ እስካሁን ላበረከታችሁት አስተዋጽኦና በቀጣይ ለምትፈጽሙት ነው ብለዋል። ኢትዮጵያ የቀድሞ ታጣቂዎችን ለመበተንና ወደ ህብረተሰቡ ለመቀላቀል የሚያግዛት $1 ሚሊዮን የአፍሪካ ህብረት የሰላም ፈንድ ድጋፍ ማግኘቷ የጠቀሱት ደግሞ የህብረቱ የፖለቲካ ጉዳዮችና የሰላምና የጸጥታ ኮሚሽነር አምባሳደር ባንኮሌ አድዌ ናቸው። የሰላም ፈንዱ የመጀመሪያ ተቀባይ ሀገር እንደሆነችም ተናግረዋል። ከትናንት በስቲያ ሰኞ በተጀመረው የሰላም ስምምነት የአፈጻጸም ግምገማ ላይ የተገኙት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር በኬንያዊ ጄኔራል ራዲና የሚመራው የህብረቱ ተቆጣጣሪ ኮሚቴ በስምምነቱ ትግበራ ቁልፍ ሚና እንደተጫወተ ገልጸው አመስግነዋል። የኢትዮጵያ መንግስትና የትግራይ ክልል ባለስልጣናት ዘላቂ ሰላም በማምጣት ዙሪያ በቁርጠኝነት እንዲሰሩ አሳስበዋል። በተለይ ታጣቂዎችን የመበተንና ወደ ህብረተሰቡ የመቀላቀል፣ ተፈናቃዮች ወደ ቀያቸው የመመለስ፣ በሽግግር ፍትህ ተጠያቂነትን የማረጋገጥ ስራዎች ትኩረት ሊሰጣቸው እንደሚገባ በአጽንኦት አንስተዋል። የአፍሪካ ህብረት ባወጣው መግለጫ የኢትዮጵያ መንግስትና የህወሓት ተወካዮች ስምምነቱ በምልአት ለመተግበር ዝግጁነታቸው ማረጋገጣቸውን አስታውቋል። በትግራይ ክልል ሰላምና ጸጥታን ለማጠናከር እንደሚሰሩ ሁለቱም አካላት መናገራቸውን ጠቅሶ በቅርብ ወራት የስምምነቱን አፈጻጸም የሚገመግም ተመሳሳይ ውይይት እንደሚካሄድም ህብረቱ አስታውቋል። በአዲስ አበባ ተቀማጭ የሆኑ የቡድን ሰባት ሀገራትና የአውሮፓ ህብረት ልዑካን በጋራ ባወጡት መግለጫ በበኩላቸው የሰላም ስምምነቱ ትግበራ ለመገምገም ከትናንት በስቲያ ሰኞ የተካሄደውን ውይይት እንደሚደግፉ ገልጸዋል። መግለጫው አክሎ የሰላም ስምምነቱ በመፈረሙ የጥይት ድምፅ ቆሟል፣ ያልተገደበ የሰብአዊ ድጋፍ እንዲገባ ምቹ ሁኔታ ተፈጥሯል፣ በክልሉ መሰረታዊ አገልግሎቶች ዳግም ተጀምረዋል ብለዋል። የክልሉ ጊዜያዊ አስተዳደር መመስረት በበጎ እንደሚታይም መግለጫው ጠቁሟል። ከዚህ በኋላም ምቹ ሁኔታ እንዲፈጠር የቀድሞ ተዋጊዎች ለመበተንና መልሶ ወደ ህብረተሰቡ ለመቀላቀል በጀት መመደብ፣ በጦርነቱ ለተጎዱ አስቸኳይ ድጋፍ ማቅረብ፣ የመልሶ ግንባታ ስራ መስራት፣ ተጎጂዎች ማዕከል ያደረገ የሽግግር ፍትህ መኖርና ተጠያቂነት መኖር እንደሚገባ በመግለጫው ተነስቷል። በተጨማሪም ደህንነቱ የተጠበቀና በፈቃደኝነት የአገር ውስጥ ተፈናቃዮች ወደ ቀያቸው መመለስ ይገባል ብለዋል። የቡድን ሰባት አባል ሀገራት እና የአውሮፓ ህብረት በመግለጫቸው የአፍሪካ ህብረት ያቋቋመው ስምምነቱ የሚከታተል ተቆጣጣሪ ቡድን እስካሁን አከናውኗል ያሉትን ተግባራትን አድንቋል። በአማራና በኦሮሚያ ክልሎች ያሉት ግጭቶችም በተመሳሳይ ውይይት እንዲፈታ ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ብሎ ሙሉጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በትግራይ ክልል የተካሄደው ጦርነት አብቅቶ አሁንም ሰላም ቢሰፍንም ጦርነቱ ትቶት የሄደው ጠባሳ ከድርቅና እርዳታ አያያዝ ጉድለት ጋር ተዳምሮ በአንድ ወቅት ለምለም የነበረውን ሜዳ አሁን ምድረ በዳ አድርጎታል። በጭንቀት የተዋጡ እናቶችም ልጆቻቸውን በምግብ እጦት ሲዳከሙ እርዳታ በማጣት እየተመለከቱ ይገኛሉ። በትግራይ ክልል ደቡብ ምስራቅ ውስጥ የሚገኘውና 13,000 ሰዎች የሚኖሩበት ፊንረዋ ከተማ ረሃብ ከጸናባቸው አካባቢዎች አንዱ ሲሆን በአካባቢው የሚኖሩ እናቶችና ሕጻናት ላይ እየደረሰ ያለውን ከፍተኛ ጉዳት ቃኝቶ አሶሺየትድ ፕሬስ ያደረሰንን ዘገባ ስመኝሽ ቆየት አሰማናለች።
የጦርነትና ድርቅ ጨካኝ ሁኔታዎች ለትንስኡ ህሉፍ ተደባልቀውባታል። ትንስኡ የምትኖረው በኢትዮጵያ ትግራይ ክልል ደረቃማ አካባቢዎች ሲሆን በቅርቡ በወሊድ ምክንያት የሞተች እህቷን አራት ልጆች ብቻዋን ታሳድጋለች። በፌዴራል ወታደሮችና የክልሉ ታጣቂዎች መካከል ለሁለት ዓመት የተካሄደው ጦርነት አንዱን ልጇን ገድሎባታል። ሌሎቹ ራሳቸውን ችለው ቢኖሩም በክልሉ በተከሰተው ድርቅ ሳቢያ ከምታሳድጋቸው የእህቶቿ ልጆች ትንሹ ለምግብ እጥረት በሽታ ተዳርጓል።
አክስታቸው እንደመሆኔ በዚህ አስቸጋሪ ሁኔታ አራቱንም ልጆች እያሳደግኩ ነው። እርሻም የለም፣ ረሃብና በሽታም ተስፋፍቷል። የምንተጣጠብበት ውሃም የለንም፣ ምግብም እጥረት አለ። ተስፋ መቁረጥ በረሃ ውስጥ ያገኘነውን ነገር እንድንበላ ያስገድደናል። በርካታ መኖሪያ ቤቶች በህመምና በረሃብ ተጠቅተዋል።
ትንስኡ ለተወሰነ ጊዜ በበረሃብ ውስጥ ከሚታየው ቢጫና ድንጋያማ መልክዓ ምድር የወዳደቁ ፍሬዎችን እየለቀመች ለመመገብ ሞክራለች። አሁን ግን በቅርብ ወደሚገኘው ፊናርዋ ጤና ጣቢያ በመሄድ የአንድ ዓመት ሕፃኗን ሕይወት ለማትረፍ እየሞከረች ነው። በጤና ማዕከል ውስጥ ብቻዋን አይደለችም። ሌሎች እርዳታ የሚፈልጉ እናቶችም በዚህ ነባር ሀደንት በተሰኘው የገጠር አስተዳደር ወደሚገኘው የጤና ማዕከል መጥተዋል። ከነዚህ አንዷ ከአስር ዓመት ልጇ ጋር ወደ ጤና ማዕከሉ የመጣችው አዳ አሬይ ግርማይ በምግብ እጥረት የሚሰቃዩትን የአንድ ዓመት መንታ ልጆቿን አሰፋና መተከልን ለማሳከም እየተፍጨረጨረች ነው።
ብለን ብሌት እንደውም ይሉ ሰላትም ይመዝብ
ከጤና ጣቢያው የምናገኘው ተጨማሪ ምግብ ልጆችና ቆይቶልኛል። ብቻኛው የሚያገኙት የተመጣጠነ ምግብ እሱ ነው። በአንድ ወቅት ገበሬዎች ነበርን፣ አሁን ግን ምንም የለንም። ረሃብም ተስፋፍቷል። እነዚህ አንድ አመት ህጻናት ያላቸው ተስፋ ይሄ ብቻ ነው።
በፌዴራል መንግስት ደረጃ ከረሃብ ጋር የተያያዘ ሞት መኖሩን የሚገልጽ ሪፖርት ያልተለመደ ቢሆንም ብሔራዊው እንባ ጠባቂ በጥር ወር ባወጣው ሪፖርት ከቅርብ በፊት በነበሩት 6 ወራት ውስጥ 400 የሚጠጉ ሰዎች በትግራይና በአማራ ክልል በረሃብ መሞታቸውን አስታውቋል። ከነዚህ ውስጥ አብዛኛው ሞት የተመዘገበው ወደ 5.5 ሚሊዮን ህዝብ በሚኖርባት ትግራይ ክልል ነው። ፊናርዋ ጤና ጣቢያ ወዲያው ለመመገብ ምቹ ሆነው የተዘጋጁትን አልሚ ምግቦች በመስጠት ህይወታቸው አደጋ ላይ ያሉትን ህጻናት ነፍሳቸውን እንዲያቆዩ ይጥራል። ይህን አስከፊ ሁኔታ በየዕለቱ የሚጋፈጡት የጤና ጣቢያው ዳይሬክተር አቶ ታደሰ ማሃሪ ናቸው። በጦርነቱ ምክንያት ሁመራ ከሚገኘው መኖሪያቸው የተፈናቀሉት አቶ ታደሰ በመቀሌ ጥገኛ ሆነው ከተቀመጡ ከ3 ዓመት በኋላ በፊናርዋ የጤና ባለሙያ ሆነው ማገልገል የሚችሉበት እድል አገኙ። አሁን በአካባቢው ያለውን አስከፊ ረሃብ እንዲህ ይገልጹታል።
ምንም የሚበላ ነገር የለም። ምግብ ለማግኘትና ህይወታቸውን ለማትረፍ ሲሉ ከዚህ ርቀው ወደ የትኛውም አካባቢ ይሰደዳሉ። አሁን በዚህ አካባቢ በጣም ብዙ ሰዎች ስቃይ ላይ ናቸው። ተርበዋል፣ ለህልፈትም እየተዳረጉ ነው።
ጦርነቱ መቀሌ የሚገኘውንና መሰረታዊ የጤና አገልግሎት ለመስጠት የሚጠራውን አይደር ሆስፒታል ጨምሮ በርካታ የጤና ተቋማትን በማፈራረሱ ተግዳሮቶቹ ብዙ ናቸው። እንደ አውሮፓውያን አቆጣጠር በህዳር 2022 የሰላም ስምምነት እስኪፈረም ድረስ በፌዴራል ወታደሮችና ለክልሉ ታማኝ በሆኑ ኃይሎች መካከል ደም አፋሳሽ ጦርነት ተካሂዷል። ግጭቱ ካበቃ ከወራት በኋላ ደግሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ለሰብአዊ እርዳታ የሚገባው እህል በመንግስት ለመዘረፉ መረጃ እንደደረሰው በመግለጽ እርዳታ አቋርጠው ነበር። በአካባቢው በተከሰተው ድርቅ ምክንያትም ህብረተሰቡ በቂ ሰብል ማምረት አልቻለም። በመሰቦ ወረዳ ነዋሪ የሆኑት የ70 ዓመቱ ገበሬ ኃይሌ ገብረ ክርስቶስ ባልተለመደ ድርቅ የተጠቃውን ደረቅ መሬት ለማረስ ይሞክራሉ። በአንድ ወቅት ከብቶች ይግጡባቸው የነበሩት ለምለም ማሳዎች አሁን ተራቁተው ኦና ሆነዋል። በ1980ዎቹ የነበረውን የረሃብ ወቅት አሁንም የሚያስታውሱት አቶ ኃይሌ አማራጭ በማጣት ከእርሻው ወቅት ቀደም ብለው ነው ከመሬታቸው ጋር የሚታገሉት።
ገንዘብ ልለው በቃ ላሸጠ ሶይል ሓደ ነገር ምራኽ ልለው ሓደ ነገር ላለላ
ምንም የለንም ምንም ነገር። አንዳንድ ሰዎች ያላቸውን ንብረትና ከብቶቻቸውን ጭምር ሸጠው ህይወታቸውን ለማቆየት የሞከሩ ነው። 3 ጊዜ ዘርተን አንዳችም የሚሰበሰብ የእህል ምርት የለንም። የምንበላው ስናጣ ከብቶቻችንን በመሸጥ ነው ህይወታችንን የምናቆየው።
በሰብል መጥፋት ምክንያት የትግራይ ባለስልጣናት እንደ አውሮፓውያን አቆጣጠር በ1984 እና 85 የተከሰተው እና በሰሜን ኢትዮጵያ በመቶ ሺዎች ያለቁበት አይነት ረሃብ ሊከሰት ይችላል ሲሉ አስጠንቅቀዋል። ወና ቤታቸውን ታቅፈው መቀመጥ ያቃታቸው የነባር ሀደንት ወረዳ ነዋሪዎችም ወደ አስተዳዳሪዎቻቸው በመሄድ ምሬታቸውን ለማሰማት ይሞክራሉ። እነዚህን ቅሬታዎች ላለፉት 5 ዓመታት ያዳመጡት ሀያል ገብረ ኪዳን ምላሽ በማጣት ሰዎቹን ያለምንም እርዳታ እንደሚመልሷቸው ይናገራሉ።
በአንድ ወቅት ይህ ስፍራ በጦርነቱ ለተፈናቀሉትም ጭምር የተስፋ ምንጭ ነበር። ለሁሉም ሰው የሚበቃ ነገር ነበረን። አሁን ራሳችንን እንኳን መመገብ አንችልም። ጦርነቱ ሁሉን ነገር ወስዶታል። የቀረ ነገር የለም።
የምግብ እጥረቱን ያባባሰው ነዋሪዎቹ ለችግር ጊዜ ያከማቹትን እህል በጦርነቱ ወቅት ለትግራይ ታጋዮች ድጋፍ ለማድረግ መለገሳቸው ነው። አንዳንድ ገበሬዎች ደግሞ የፌዴራል መንግስትና አጋሮቻቸው እህሎቻቸውንና ከብቶቻቸውን በግዳጅ እንደወሰዱባቸው ይናገራሉ። በዩናይትድ ስቴትስ ዩኒቨርሲቲ የዓለም አቀፍ ግንኙነት ባለሙያ የሆኑት ኤድጋር ጊቷ የሰብአዊ እርዳታ ዘረፋን የኢትዮጵያ መንግስት ህወሓትን ለማዳከም እንደ ጦር ስልት ተጠቅሞበታል ይላሉ።
መንግስት ምግብን እንደ ጦር መሳሪያ ተጠቅሞበታል። ለትግራይ ክልል የተሰጠውን እርዳታ በማስቀረት በዓለም አቀፍ ሰብአዊ ድንጋጌዎች ላይ የተቀመጠውን ህግ ተላልፏል። ሰላማዊ ዜጎችን ለአደጋ የሚያጋልጡ የጦር ዘዴዎችን መጠቀም የተከለከለ ነው።
በትግራይ ክልል በዝናብ ወቅት ለ60 ቀናት ዝናብ ያገኙ የነበሩ አካባቢዎች አሁን በተከሰተው ድርቅ ምክንያት ዝናብ የሚያገኙት ለጥቂት ቀናት ብቻ ነው። ነገር ግን እንደ አቶ ኃይል ያሉ ገበሬዎች አሁንም ተስፋ ሳይቆርጡ ማረሳቸውን ቀጥለዋል። በአሶሲየትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። አሁን ወደ ምስራቅ ኢትዮጵያ እናቀናለን። በድሬዳዋ በበጎ ፈቃደኞች የተዘጋጀ የአደባባይ ኢፍጣር መርሃ ግብር ዛሬ በለገሃር አደባባይ መከናወኑ ተሰምቷል። ይህንን ልዩ ዝግጅት በስፍራው በመገኘት የተከታተለው ባልደረባችን አዲስ ቸኮል ስለ ዝግጅቱ ይዘትና ተያያዥ ጉዳዮች ያሉትን መረጃዎች ሊያጋራን በስልክ መስመራችን ላይ ይገኛል። አዲስ እንዴት አምሽተሃል?
እንደምን አመሻል? እግዚአብሔር ይመስገን ሰላም ነኝ።
በጣም ጥሩ። እኛ በጣም ደህና ነን። ስለ አደባባይ ኢፍጣሩ አንዳንድ መረጃዎችን አጋራን። ማን ነው ይህንን ዝግጅት ያዘጋጀው? የነበረው ድባብስ ምን ይመስላል?
መልካም ሀብታሙ፣ በዛሬው የአደባባይ ኢፍጣር ከ2000 እስከ 3000 የሚሆኑ ምዕመናን ተሳታፊ ነበሩ። ዝግጅቱን ከቀኑ 9:30-10:00 ጀምሮ አስፋልቱን በማጠብ ጭምር ከከተማ ከመሉም የከተማ ሰፈሮች የተውጣጡ በጎ ፈቃደኞች ነበሩበት። አስፋልቱን ከማጠብ ጀምሮ መስገጃ ቦታዎች ማንጠፍ፣ ምግቦችን በመደደል ምግቦችን በማዘጋጀት እጅ በገበር በርካታ በጎ ፈቃደኞች የተሳተፉበት ነው። ከሁሉም የከተማ ሰፈሮች፣ ከሁሉም ሃይማኖቶች፣ ክርስቲያን፣ ሙስሊም፣ ኤርትራን ከሁሉም የተሳተፉበት ነበረ። ከነዚህ በተጨማሪ ደግሞ የሰላም ሚኒስቴር ያሰማራቸው በጎ ፈቃደኞች አሉ። እነሱም እንደዚሁ በዚህ ዝግጅት ላይ ተሳታፊዎች ነበሩ። እነሱ ናቸው በጋራ ያዘጋጁት ይህን ዝግጅት።
በላክልን ምስል ላይም እንደምመለከተው በርከት ያሉ ሰዎች በዚህ ዝግጅት ላይ እንደተሳተፉ አይቻለሁ። ከተወሰኑት ጋር ቆይታ አድርገህ ከሆነ የነበራቸው አስተያየት፣ በአጠቃላይ በዝግጅቱ ላይ የነበራቸውን አስተያየት እንዴት ትገልጸዋለህ?
ልክ ነው። በርካታ ምዕመናን አነጋግር የነበረ ብዙዎቹ በጣም ደስተኞች ናቸው በዝግጅቱ። ፕሮግራሞቹ ሰላት አለ፣ ነሺዳም አለ፣ ኢፍጣር ፕሮግራምም አለ። በእነኝህ ነገሮች ብዙዎቹ ደስ ብላቸው ነው የሄዱት። እንደሚታወቀው ሰዎች ሲጾሙ ውለው ማታ ቤታቸው ቁጭ ብለው እንትን የሚሉበትም የሚያርፉበትም ጾማቸው የሚፈቱበት ነው። ይህን ነገር አደባባይ ፈተህ ወደ ቤትህ መመለስ በራሱ የሚፈልገው ጉልበት አለ። አደባባይ ስትመጣ የምትከፍለው መስዋዕትነት አለ እና በመምጣታቸው ደስተኞች ናቸው። እንኳን እዚህ መጣን የሚል ነገር ነው ከብዙዎቹ የሰማሁት። ከንቲባ ከድር ጀዋርም እንደዚሁ አጭር ንግግር አድርገው ነበረ። ወጣት በጎ ፈቃደኞችም አመስግነው አንሳቸውም እና ብዙዎቹ ደስተኞች ናቸው። በአጠቃላይ
እንግዲህ ይሄ የአደባባይ ላይ ኢፍጣር መርሃ ግብር ከቅርብ ዓመታት ወዲህ እየተዘወተረ የመጣ አዲስ ስነ ስርዓት ነው። ከዚያ ቀደም በነበረው ጊዜ የድሬዳዋ ከተማ ነዋሪዎችና የእስልምና እምነት ተከታዮች ይሄንን የረመዳን የጾም ጊዜ በምን ሁኔታ ነበር የሚያሳልፉት?
ቆንጆ ጥያቄ ነው ያነሳልኝ አልሳሙ። እንደገለጽከው ከቅርብ ዓመታት ወዲህ እየተዘወተረ የመጣ በዓል ነው ይሄ አደባባይ አከባበር። ድሬዳዋ ላይ ነው የተጀመረው ከቅርብ ዓመታት ያለውም፣ የዘንድሮንም እንደዚህ ድሬዳዋ ነው የተጀመረው። ሌሎች ከተሞችም ይከተላሉ ተብሎ ይጠበቃል። ከዚህ በፊት የነበረው በዓል አከባበር ላይ ረመዳን ጾም ሙስሊሞች ብቻቸውን የሚያከብሩት በዓል አይደለም፣ እንደዚህ በአደባባይ ደረጃ የሚከበርም አይደለም። ኢንፋክት ጾሙ ማለት ነው። ነገር ግን በግለሰብ ደረጃ እያንዳንዱ ግለሰብ በየቤቱ እንደሚታወቀው ድሬዳዋ ሞቃታማ አካባቢ ነው፣ ጾሙ የሚፈጥረው ድካም አለ። በዚህ ምክንያት ከቀኑ ይልቅ ምሽቱ በጣም ደመቅ ያለ ነው የሚሆነው እና ያን ምሽት ሰዎች ከወዳጅ ዘመዶቻቸው ጋር በጋራ ማሳለፍ ነው የሚፈልጉት። ያን በጋራ የሚያሳልፉበትን ፕሮግራም አቶሮራ ይባላል። እዚህ ድሬዳዋ አካባቢ አቶሮራ ይባላል። ለክርስቲያኖች ምግብ ተዘጋጅቶ፣ ሙስሊሞች ለሙስሊሞች ተዘጋጅቶ፣ እያንዳንዱ ሙስሊም ወዳጆቹን ጠርቶ በየሙስሊሙ ቤት በአቶሮራ ፕሮግራም በጋራ እንደዚህ እያሳለፉ ምሽቱን በጋራ የሚያሳልፉት ፕሮግራም ነው ያለው። የአቶሮራ በጣም የተለመደ በዓል ነው። በየግለሰቡ ቤት በግለሰብ ደረጃ የሚዘጋጅ የጋራ አብሮነት አከባበር ነው የነበረው። አሁን ወደ አደባባይ የመጣ ነው። በጣም አድማሱም እየሰፋ ያለ ነገር ነው። ሀገር አቀፍ መልክም እየተከተለ ያለ ነገር ነው የሚመስለው። ከዚህ በፊት ግን በግለሰብ ደረጃ እስቲል ያው ሁሉንም ሃይማኖት ባካተተ መልኩ የአቶሮራ አከባበር ነበር ነው ለማለት ፈልጌ።
አዲስ ቸኮል እጅግ በጣም አመሰግናለሁ። በድሬዳዋ ከተማ በሚገኙ በጎ ፈቃደኞች አማካኝነት ስለተዘጋጀው የአደባባይ ኢፍጣርና ተያያዥ ጉዳዮች ስላጋራህን መረጃ በእጅጉ አመስጋኝ ነኝ። መልካም ምሽት ይሁንልህ።
እሺ፣ በጣም አመሰግናለሁ።
ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። ቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ ይወስድናል። እናቶች ለልጆቻቸው ወተት የላቸውም ሲሉ የጋዛ ሕክምና ዶክተሮች ተናግረዋል። የተባበሩት መንግስታት ድርጅት በጋዛ ቢያንስ 20 ህጻናት በረሃብ መሞታቸውን አስታውቋል። የሕክምና ዶክተሮቹም ብዙዎቹ በከባድ የአካልና የአእምሮ ስቃይ እየተሰቃዩ ናቸው ብለዋል። የቪኦኤ ዘጋቢ ሄዘር መርዶክ ከኢስታንቡል ከኔዳል ሐምዳና ከአምሽታግ ስፍራዎች የላከችውን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል።
የእስራኤል ሐማስ ጦርነት ከጀመረበት ጊዜ አንስቶ በጋዛ ያሉ ልጆች ትምህርት ቤት አልሄዱም። እዚህ ያሉት ወላጆች በአሁኑ ወቅት ከችግራቸው ትንሹ ይህ ነው ይላሉ። ከተባበሩት መንግስታት ድርጅት የተገኘው መረጃ እንደሚያሳየው በጦርነቱ ከ12,000 በላይ ህጻናት አልቀዋል። በቅርብ ሳምንታት ደግሞ 20 ህጻናት በረሃብ ሞተዋል። ሌሎች 17,000 ሰዎች ከወላጆቻቸው ጠፍተዋል ወይም ተለይተዋል። በጋዛ የሚኖሩ ሁሉም ህጻናት ማለት ይቻላል ቤታቸውን ለቀው ለመሰደድ የተገደዱ ሲሆን የተሻለ እንክብካቤ የተደረገላቸው እንኳ በአሰቃቂ ሁኔታ ውስጥ መሆናቸውን ወላጆች ይናገራሉ። በጋዛ የምትኖር ሄክማት አልማስሪ የተባለች እናት ልጇ በሌሊት እየተነሳ ስለናፈቀው አባቱና ስለቀድሞው ህይወቱ እንደሚያለቅስ ተናግራለች።
ልጄ ያለማቋረጥ በሌሊት ነቅቶ እያለቀሰ ነው። አባቴን አፈቀኝ ይላል። ወደ ቤታችን ብንመለስ ምኞቴ ነው። እንደ ቀድሞ የምንኖረውን መደበኛ ህይወት መኖር እፈልጋለሁ።
በጋዛ ወደ 31,000 የሚጠጉ ሰዎች መሞታቸውን የጋዛ ጤና ጥበቃ ሚኒስቴር አስታውቋል። ጦርነቱ የጀመረው እንደ አውሮፓ አቆጣጠር ህዳር 7 ሲሆን ሐማስ እስራኤልን በማጥቃት 1,200 ሰዎችን ሲገድል 240 ሰዎችን አግቶ ወስዷል። አሁን ወደ 2 ሚሊዮን ከሚጠጉ የጋዛ ነዋሪዎች አብዛኞቹ ግብጽ ድንበር በምትገኘው ራፋ ውስጥ ባሉ የድንገተኛ መጠለያ ካምፖች ውስጥ ተጨናንቀው ይኖራሉ። የህፃናት ሐኪሞች በዚህ ሆስፒታል ውስጥ የሚያዩት እያንዳንዱ ህፃን ልጅ በሚታወቅ የስነ ልቦናና የአካል ጉዳት ብሎም የረሃብ መዘዝ እየተሰቃየ ነው ይላሉ። ዶክተር ሰኢድ አብዱራህማን ማህሙድ ማዕሩፍ በአቡ የሱፍ አልናጃር ሆስፒታል የህፃናት ሐኪም ናቸው።
ሁሉም የማደግ ወይም የመቀንጨር ችግር እያጋጠማቸው ነው። ሁሉም ታሟል። እናቶች እንኳን ህፃናትን ለመመገብ ወተት የላቸውም። እነሱን ለማጥባት የሚወጣኝ ወተት አይኖርም። እንዴት ሳድርጌስ ደግሞ መግዛት እችላለሁ እያሉ ነው።
አንዳንድ ልጆች ቦምቦችን፣ አውሮፕላኖችና ከቤተሰባቸው ወይም ከጎረቤቶቻቸው መካከል ማን እንደሞተ በግልጽ መለየት እንደሚችሉ ይናገራሉ። ሌሎች ደግሞ ያለቅጥ እያለቀሱ ሁልጊዜም ከወላጆቻቸው ተጣብቀው ይታያሉ። ብዙዎቹን ያቃዣቸው ጀምሯል። ከቤተሰቦቻቸውና ወላጆቻቸው ጋር ተመልሰው እንደሚገናኙም ተስፋ የሚያደርጉም ደግሞ አሉ። የ12 ዓመቱ ታዳጊ ወጣት አቤድ አልራዛቅ አልማሳሪ፣
ወደ ቤቴ መሄድ ብችል ደስ ባለኝ።
ወላጆች የልጆችን ስቃይ ማየት ልብ ይሰብራል ይላሉ። እናት የሆነችው ሄክማት አልማስሪ እዚህ ያሉ ወላጆች ልጆቻቸው ምግብ ሲጠይቁ እንደ ስጋ፣ አሳ ወይም ከዚህ በፊት ይመገቧቸው የነበሩ ጣፋጭ ነገሮችን ሲሹ የሚሰጡት መልስ የላቸውም ትላለች።
ወላጆች የልጆቻቸውን ሁሉንም ጥያቄዎች መመለስ አይችሉም። ፍላጎታቸውን ማርካት አይችሉም። ምግብም እንኳን ቢሆን ልጆች እንደለመዱት ስጋ፣ አሳ ወይም ቸኮሌት ወይም ደግሞ ጣፋጮችን ይጠይቃሉ። ግን አሁን ልናገኝላቸው አንችልም።
እስራኤል ምንም እንኳ ለሐማስ የሚገቡ የጦር መሳሪያዎች እንዳይኖሩ ፍተሻ እንደሚደረግ ብትገልጽም ወደ ጋዛ በሚገባው የረድኤት መጠን ላይ የተቀመጠ ምንም አይነት ገደብ አለመኖሩን ትናገራለች። የሚገቡ እርዳታዎችን ለራሱ ተዋጊዎች አስተላልፎ ይጠቀምባቸዋል ስትልም ሐማስን ትከሳለች። አምነስቲ ኢንተርናሽናል ግን እስራኤል ወደ ግዛቲቱ የሚገባን የእርዳታ መጠን በእጅጉ እንዲወሰን ታደርጋለች ሲል ይከሳል። የተባበሩት መንግስታት ድርጅት እርዳታው በከፍተኛ መጠን የማይገባ ከሆነ ከባድ ረሃብ የማይቀር ነው ብሏል። እርዳታን በአየር ወይም በባህር የማስገባቱ ጥረት ተቀባይነት ያለው ቢሆንም በየብስ እንዲጓጓዝ የሚፈለገውን ከፍተኛ መጠን ያለው እርዳታ ግን ሊተካ እንደማይችል የተባበሩት መንግስታት ድርጅት አስታውቋል።
¶¶
ደረጀ ደስታን ለቀደመው ዘገባ አመሰግናለሁ። እኛ ወዳለንበት ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። የዩናይትድ ስቴትስ አንዳንድ ግዛቶች በሞት ፍርደኞች ላይ የተላለፈውን ቅጣት ተፈጻሚ ለማድረግ የሚያስችሉ አዲስ መንገዶች በመፈተሽ ላይ ናቸው። በአንጻሩ የሕዝብ አስተያየት ግምገማዎች የሞት ቅጣት መቅረት አለበት የሚሉ ሰዎች ቁጥር እየጨመረ መምጣቱን ይጠቁማሉ። በዓለም አቀፍ ደረጃም ዩናይትድ ስቴትስ የሞት ቅጣትን ቀሪ እንድታደርግ የሚቀርበው ጥሪ እየጨመረ መጥቷል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ የሞት ቅጣትን የሚደግፉና የሚቃወሙ ወገኖችን ክርክርን ቃኝታ ተከታዩን ዘገባ አጠናቅራለች። ቆንጅታዬ ታሰማናለች።
አላባማ ባለፈው ጥር ወር በሞት ቅጣት ፍርደኛ ላይ ለመጀመሪያ ጊዜ ቅጣቱን በናይትሮጂን ጋዝ መፈጸሟን ተከትሎ በሀገሪቱ ዙሪያ በየግዛቱ የሞት ቅጣት መፈጸሚያ መንገዶች ዙሪያ ንግግር እየተደረገ ነው። በመርፌ የሚሰጡት የሚገድሉ መድኃኒቶች በብዛት ስለማይገኙ ክፍለ ግዛቶች አማራጭ መንገዶችን እየፈተሹ መሆናቸው ተነግሯል። ሮቢን ማር የሞት ቅጣት ጉዳዮች የመረጃ ማዕከል የተባለ ተቋም አባል ናቸው። እንዲህ ሲሉ ያስረዳሉ።
Some states are looking at a return to the firing squad.
የሞት ቅጣት የተፈረደባቸው ሰዎች ቅጣቱ እንደ ድሮ በጥይት እንዲፈጸም የሚጠይቁ አሉ። በኤሌክትሪክ ንዝረት እንዲገደሉ የሚፈልጉም አሉ። ካለ ምክንያት ሰውን ማሰቃየት ግን አይገባም። ከክፍለ ግዛቶች የሚጠበቀውም እሱ ነው።
በቅርቡም በአይዳሆ ክፍለ ግዛት ብዛት ያላቸው ሰዎች በተከታታይ በገደለ በአንድ የሞት ቅጣት ፍርደኛ ላይ ቅጣቱን በመርፌ በሚሰጥ መድኃኒት ለመፈጸም ለአንድ ሰዓት ያህል ተሞክሮ አልሳካ ብሏል። ይህንኑ ተከትሎ ታዲያ የአውሮፓ ህብረት ዩናይትድ ስቴትስም እንደተቀሩት የዓለም ሀገሮች የሞት ቅጣትን እንድታስቀር ተማጽኖ እያሰማ ነው። እንደ አውሮፓውያን የዘመን አቆጣጠር በ2022 የሞት ቅጣትን ስራ ላይ የሚያውሉ ሀገሮች 55 ብቻ ነበሩ። ፒተር ስታኖ የአውሮፓ ህብረት የውጭና የመከላከያ ፖሊሲ ቃል አቀባይ ናቸው።
የሞት ቅጣት የወንጀል ድርጊቶችን ሊያስቆም አይችልም። በአንጻሩ እንዲያውም ፍትሃዊ ያልሆኑ ድርጊቶችን የመፈጸም አደጋ ሊፈጠር ይችላል። አንድ ያ ከሆነ በኋላ ተመልሶ ለማስተካከል አይቻልም።
የሆነ ሆኖ በዩናይትድ ስቴትስም ሁኔታው እየተቀየረ ለመሆኑ ፍንጮች አሉ። ከ50ው የአሜሪካ ግዛቶች ውስጥ 27ቱ በፍትህ ስርዓታቸው የሞት ቅጣት አሁንም ይፈቀዳል። ቢሆንም ለምሳሌ ባለፈው 2023 ዓመተ ምህረት የሞት ቅጣት የፈጸሙ ክፍለ ግዛቶች 5 ብቻ ነበሩ። በመላ ሀገሪቱ የሞት ቅጣት የተፈጸመባቸው በአመቱ 24 ሰዎች ብቻ ናቸው። ጋለፕ ባጠናቀረው የህዝብ አስተያየት መሰረት የግድያ ወንጀል በመፈጸም የተፈረደባቸው ሰዎች የሞት ቅጣት ውሳኔ እንዲሰጣቸው የሚደግፉ ዲሞክራቶች ቁጥር ባለፉት አመታት መደዳውን እየቀነሰ ሄዷል። ባለፈው አመት የሞት ቅጣት ውሳኔ እንደግፋለን ያሉት ዲሞክራቶች ቁጥር 32 ከመቶ ብቻ የነበረ ሲሆን ሪፐብሊካኖች ደግሞ 81 ከመቶ ነበሩ። የአመርስት ኮሌጅ የህግ ፕሮፌሰር ኦስተን ስራት የሚከተለውን አስተያየት ሰጥተውበታል።
በአገር አቀፍ ደረጃ አነጋጋሪ እንዲሆን ያደረገው ፍትሐዊነት፣ እኩልነት ባልተለየው መንገድ የሚፈጸም ቅጣት ነው ወይ የሚለው ነው።
የኒውዮርኩ የህግ ፕሮፌሰር ሮበርት ቤከር በበኩላቸው የሞት ቅጣት የጭካኔ አድራጎት ነው፣ ሁለተኛ ደግሞ ወንጀል ያልፈጸመ ሰውም በሞት ቅጣት የመገደል አደጋ ሊኖር ይችላል በሚል ስጋት ከነጭራሹ እንዲወገድ የሚፈልጉ ሰዎች መኖራቸውን ያውቃሉ። ነገር ግን በመላ ሀገሪቱ ግዛቶች በሙሉ የሞት ቅጣትን ያስቀራሉ የሚል እምነት የላቸውም።
The only moral justification for punishment.
መቼም ሰው ቅጣት የሚጣልበት ለፈጸመው አድራጎት አጸፋውን ማግኘት ስላለበት ነው። ምክንያቱም አንዳንድ ሰዎች የፈጸሙት ወንጀል እጅግ አረመኔያዊ ከመሆኑና በሚዘገንን መንገድ ስላደረጉት በሞት መቀጣት ይገባቸዋል።
ፕሬዚደንት ባይደን ባለፈው በ2020ው ፕሬዚደንታዊ ምርጫ ዘመቻቸው በሳቸው አስተዳደር የሞት ቅጣት እንደሚከለከል ቃል ገብተው ነበር። ተንታኞች ግን ያ ሙሉ በሙሉ ተግባራዊ እንዳልሆነ ነው የሚናገሩት። የፍትህ ሚኒስቴር እንደ አውሮፓውያን የዘመን አቆጣጠር በ2021 በፌዴራል መንግስት ደረጃ የሞት ቅጣት በጊዜያዊነት እንዲከለከል ትዕዛዝ ሰጥቶ ነበር። ከዚያ በኋላ ግን በፔንሲልቬኒያ ፒትስበርግ ከተማ እንዲሁም ኒውዮርክ ባፋሎ ከተማ ውስጥ የጅምላ ግድያዎች በፈጸሙ ሰዎች ላይ አቃቢያነ ሕግ የሞት ቅጣት ውሳኔ እንዲጠይቁ ፈቅዷል። ለሁለተኛ ጊዜ ለመመረጥ እየተወዳደሩ ያሉት የቀድሞ ፕሬዚደንት ዶናልድ ትራምፕ ደግሞ እጽ አስያዥ መድኃኒቶችን የሚሸጡ በሞት መቀጣት አለባቸው ሲሉ ተሰምተዋል። ለማንኛውም ግን በዩናይትድ ስቴትስ የምርጫ ታሪክ የሞት ቅጣት ውሳኔ በመራጮች ዘንድ ወሳኝ ቦታ ያለው ጉዳይ ሆኖ አያውቅም።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ከአሜሪካ ድምጽ የመጀመሪያው ምዕራፍ ዝግጅቶቻችን አጋምሰናል። ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ለኢትዮጵያን ሴቶች የነጻነትና የእኩልነት ታሪክ ትኩረት እንዲሰጥ ስለመጠየቁ ይነግረናል። ኢትዮጵያውያን ሴቶች ለነጻነትና ለእኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልሰጣቸውም ሲሉ የታሪክ ተመራማሪዎች ተናግረዋል። ኢትዮጵያውያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር በአገሪቱ የታሪክ ሂደቶች ውስጥ ከፖለቲካው ትግል ተሳትፎ እስከ አመራር ሰጭነት ሚና እንደነበራቸው የሚናገሩት የታሪኩ ምሁራኑ ለራሳቸው መብቶች መከበርም ሆነ ለማህበረሰብ ለውጥ ያበረከቱት ሚና በታሪክ ንግግሮች ላይ ጎልቶ አይታይም ይላሉ። አስማማው ነው በዚህ ጉዳይ ዙሪያ ያጠናቀረው ዘገባ በመቀጠል ይሰማል።
ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ።
ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ርዕዮተ ዓለም ምን ማለት ነው? ለኢትዮጵያ ምን ማለት ነው? ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው? እንዴት ነው የሚተነተነው የሚለው የወቅቱን ርዕዮተ ዓለም ተከትለው መጽሐፍትን ጽፈዋል፣ ዲሞንስትሬሽን ወጥተዋል፣ ወይንም ሰላማዊ ሰልፍ አድርገዋል፣ የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል። በሂደት ነው እዚህ ውስጥ የሚገቡት። ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወው እና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከ መክፈል እስከ መታሰር ጠፍተውም እስካሁን ያልተገኙ ብዙ አሉ።
በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደኋላ ተጉዘው ከኢትዮጵያ ታሪክ አንጻር ይቃኙታል።
አሁን ታሪኩ እንደሚነገረው ከሆነ የሰባም ድርሻ ጥበብ ፍለጋ የነበረው ሁኔታ በኢትዮጵያ አውድ መረዳት እንችላለን። እነ ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞክርበት ሁኔታ እናያለን። በመካከለኛውም ዘመን እነ ሄሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራ ሂደቶች ያሳዩበትን ሁኔታ እናያለን። ቀርብ ባለውም እቴጌ ጣይቱን ማንሳት ይቻላል። በጦር ሜዳም ቢሆን ፊት ለፊት ብዙ የተዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸገራል። በአድዋን ጦርነት በዘመናዊም ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማም አባልነት አገልግሏል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷ ናትና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም።
ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከ19ኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉ።
ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ። ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከ 19ኛው ክፍለ ዘመን በኋላ የዘመናዊ ህይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፑላር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ከ19ኛው ክፍለ ዘመን ወዲህ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን እንደማንኛውም ማህበረሰብ። ቀጥሎ ግን ሴቶቹ ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱንም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደው ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዛ ጥያቄዎች የመነሳት ውጤቶች ነን አሁን ያለነው ተምረን በትምህርት ቤት ውስጥ የምናልፍ ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው።
የኢትዮጵያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመብቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱ ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው።
ታሪካችን በስርዓቱን መዝገብ አለመቻላችን ፈተናችን ነው። ለዛሬም ችግራችን ይኸው ነው ያደረሰን እና በስርዓቱ መመዝገብ እና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መመልክ ቢሆን ባለፉት 50-60 ወደ 70 ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነው እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙውን ግን የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘግብም እና አልተመዘገበም።
ዶክተር ነጻነት በበኩላቸው ራሳቸው ሴቶችን ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሰው ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ።
ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በ1997 ባያበሻ ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ ከራሳችሁ ካሉት ሰዎች ምስክርነት ያንን ግብዣ ተከትለን የሰራ ነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው እኔ በግሌ የሚያለኝ። በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው።
ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ፣ ነገር ግን የበለጠ መስራት ያስፈልጋል ይላሉ።
ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታል። በዩኒቨርሲቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቱቶች አሉ እና ይህንን ማበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም ታትሞ ለህዝቡ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ።
የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉ።
አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ። አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሁፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። እንደ ቀበብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። 3 ዓመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችን ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚያ ያለፈ እንደሆነ ቀደም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገቡ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደ የስራቸው በአደባባይም በመጀትም ብዙ እርሻዋን ይዘን ሕክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያ መልክ ሞር እየሞላ ይሄዳል ብዬ ነው ማስበው።
ኢትዮጵያን ጨምሮ በመላው ዓለም በየዓመቱ እንደ አውሮፓውያን አቆጣጠር መጋቢት 8 የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነጻነትና የእኩልነት ታሪኮች ጎልተው የሚሰሙበት ነው። አሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማው ያየነውን ለቀደመው ዘገባ በእጅጉ አመሰግናለሁ። ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን። ወደ ቀጣዩ ዘገባ ስንሻገር ሎስ አንጀለስ የሚኖሩ ሩሲያውያን አገር ቤት ላሉ ሴት የፖለቲካ እስረኞች ስለ ጻፏቸው ደብዳቤዎች ያወሳል። ከበርካታ ዓመታት በፊት ፑሲ ራይት በሚል ስያሜ ለሴቶች መብት አቀንቃኝ የሴት ሙዚቀኞች ቡድን መስራቿ ናዲያ ኖታሎቪያ ትባላለች። ናዲያ በሩሲያ ውህን ቤት ለአንድ ዓመት ከአራት ወር ለእስር ተዳርጋለች። ሴቶች በፖለቲካ ተቃውሞ ምክንያት ለእስር ሲዳረጉ ለተጨማሪ ወከባ እንደሚጋለጡም ትናገራለች። ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚኖሩ የሩሲያ ተወላጆች ታዲያ በትውልድ ሀገራቸው በፖለቲካ ምክንያት ለታሰሩ ሴቶች አብረናችሁንን ለማለት ደብዳቤ ጽፈውላችኋል። የቪኦኤው ስቲቭ ባራጎና ተከታዩን ዘገባ ልኮልናል። ቆንጅታ እየታሰማናለች።
ናዲያ ታላኮኒኮቫ ፑሲ ራየት በመባል የሚታወቀው የሩሲያ የሴቶች መብት አቀንቃኝ ሴት ሙዚቀኞች ቡድን መስራች ነች። እንደ አውሮፓውያን የዘመን አቆጣጠር በ2012 ሩሲያ ውስጥ በተለያዩ ሃይማኖቶች መካከል ያለውን አለመቻቻልና ፕሬዚደንት ቭላዲሚር ፑቲን ከኦርቶዶክስ ቤተ ክርስቲያኖቹ ጋር ያላቸውን የጠበቀ ቁርኝት በመቃወም ከተካሄደው ሰልፍ ጋር በተያያዘ ለአንድ ዓመት ከአራት ወር በእስር ቆይታለች። ወህኒ ቤት ሳለች አስከፊ የሆነውን የእስር ቤቱን አያያዝ በመቃወምም የረሃብ አድማ አድርጋ ነበር። ናዲያን ቪኦኤ ሎስ አንጀለስ ከተማ ውስጥ አግኝቶ አነጋግሯታል። ሴት የፖለቲካ እስረኞች በሴትነታቸው ተጨማሪ ጥቃት ይደርስባቸዋል ብላለች።
ሩሲያ ውስጥ ተቃዋሚዎች በሙሉ የጥላቻ ፕሮፓጋንዳ ይነዛባቸዋል። ያ የተለመደ ነው። ሴቶች ሲሆኑ ደግሞ በዚያ ጥፍ ነው የሚጠሏቸው። እኛ ለምሳሌ እነዚህ ለልጆቻቸው መጥፎ እናቶች እየተባልን እንድንሸማቀቅ ያደርጉን ነበር። ይህ ማናቸውም ጨቋኝ የሚጠቀምበት ዘዴ ነው። እኛ ከልጆቻችን ተነጣጥለን ተወስደን ነበር የታሰር ነው። ያ የኛ ጥፋት አይደለም። ነገር ግን እነዚህ ልጆቻቸው እንደማሳደግ እዚህ ይጎለታሉ እያሉ ያሸማቀቁን ነበር።
ሎስ አንጀለስ ከተማ የሚኖሩ ትውልድ ሩሲያ የሴቶች መብት ተሟጋቾች በትውልድ ሀገራቸው በሩሲያ ለሚገኙ ሴት የፖለቲካ እስረኞች ደብዳቤ እየጻፉላቸው ነው። አንዷ እስረኛ ኬሴኒያ ካረሊና ትባላለች። ቤተሰብ ለመጠየቅ ወደ ሩሲያ እንደሄደች ዩክሬንን ለሚረዳ የበጎ አድራጎት ድርጅት ጥቂት የገንዘብ ድጋፍ በመስጠቷ በአገር ክህደት ወንጀል ጠርጥረናሻል ተብላ በ20 ዓመት እስራት በሚያስቀጣ ጥፋት ተወንጅላለች። ደብዳቤውን ከሚጽፉት መካከል አንዱ የሆኑት ሚሻ ስቫሮቭ በእኔም ቤተሰብ ላይ ሊደርስ የሚችል ነገር ነው ይላሉ።
ከእናት ሀገሯ ጋር በይበልጥ ለመቀራረብ ቤተሰቧ የመጣበትን ሀረግ ለማወቅ ዘመዶቿን ለመተዋወቅ ሄዳ በማህበራዊ መገናኛ ላይ ባወጣችው ጽሑፍ የተነሳ የሆኑ አረመኔዎች ድንበር ላይ ይዘው እስር ቤት ወረወሯት። ያቺ ልጅ የኔም ልጅ ልትሆን ትችል ነበር።
አናስታሲያ ኮርኔንኮ የቪክቶሪያ ጎንቻሮቭን ፎቶ ከፍ አድርገው እያሳዩ ነው። ቪክቶሪያ 6 ዓመት ተኩል እስራት ቅጣት ተፈርዶባት እስር ላይ ነው ያለችው። የታሰረችው የዩክሬን ቀኝ አክራሪ ቡድን ምልክት ማህበራዊ መገናኛ ገጿ ላይ አውጥታለች፣ ጽንፈኝነትንም ትደግፋለች ተብላ ነው።
ከዓለም ተነጥለው ነው ያሉት። አንዳች ጥፋት ተገኝቶባቸው የተቀጡ ይመስላችኋል። መጥፎ ድርጊት የፈጸሙ ይመስላችኋል። ነገር ግን አይዟችሁ፣ በርቱ፣ ምንም ጥፋት የለባችሁም፣ እንዲያውም ጀግኖች ናችሁ የሚል ደብዳቤ ሲደርሳቸው አልተረሳንም ይላሉ። የሩሲያ ባለስልጣናት ከዓለም በጠቅላላ እንዳይገናኙ ለማድረግ አልቻሉ።
ሎስ አንጀለስ ከተማ ያሉ ትውልድ ሩሲያ ተሟጋቾች ደብዳቤ የሚጽፉላቸው ሴት የፖለቲካ እስረኞች ቁጥር 63 የነበረው ባለፈው ወር ብቻ ወደ 86 ከፍ ማለቱ ተገልጿል።
ቆንጅትን አመሰግናለሁ። ቀጣዩ ዘገባ ደግሞ የናይጄሪያ ዲጂታል እኩልነትን ለማስፈን እያደረገችውን ያለውን ጥረት ይዳስሳል። የዓለም ባንክ ናይጄሪያ የኢንተርኔት አቅርቦትን ተደራሽነት ለማሳደግ፣ ድህነትን መቀነስና ዲጂታል ስራ ፈጠራን በማበረታታት በአፍሪካ እያደገ የመጣውን የምጣኔ ሀብት እድገት ተጋሪ መሆን እንድትችል አድርጓታል ሲል በቅርቡ አስታውቋል። ሀገሪቱ ወንዶችና ሴቶችን እኩል የኢንተርኔት አቅርቦት ተደራሽነት እንዲኖራቸው ትኩረት አድርጋ በመስራት ላይ ትገኛለች። የአሜሪካ ድምፁ ጊብሰን ኤሚካ ከአቡጃ ያደረሰንን ዘገባ ኤደን ገረመው እንደሚከተለው አቀናብሯለች።
አን አንጁፎ በናይጄሪያ መዲና አቡጃ የተለያዩ የኢኮሜርስ ንግዶችን ታቀላጥፋለች። ንግዷ ቋሚ የሆነ የንግድና የምርት ስፍራ ሳይኖረው ምርቶችና ሸቀጣሸቀጦችን በድረገጽ ላይ እያገለባበጠ የሚሸጠው ድሮፕ ሺፒንግ የተሰኘው ዘዴ የተከተለ ነው። ስራው የኢኮሜርስ አስተዳደርን መረዳት፣ አፊሌት ማርኬቲንግ የተሰኘውና ለተለያዩ ሰዎች ምርትን በማስተዋወቅ ማሻሻጥና ምርቶችን መገመት የመሳሰሉ ክህሎቶች ያስፈልገዋል። አጁፎ በጎርጎሮሲያኑ 2022 ስራውን የጀመረችው $50 ነበር።
በ50,000 ናይራ ነው የጀመርኩት እንበል። ከንግዱ የማገኘው ገቢ በአሁኑ ሰዓት በ150% ጨምሯል ብዬ መናገር እችላለሁ።
የአጁፎ ንግድ በዋናነት የተመሰረተው በኢንተርኔት ተደራሽነት፣ በማህበራዊ ድረገጽ እና ዘመናዊ ስልክ ላይ ነው። እንዲሁም በየወሩ $6 ለስልክ መስመር ክፍያ ትከፍላለች።
ቢዝነሴን በድረገጽ ላይ ማስተዋወቅን በተመለከተ የኢንተርኔት ተደራሽነት 80% የሚሆነውን ሚና ይወስዳል። ያለ ኢንተርኔት እነዚህን ነገሮች ማድረግ አንችልም።
በናይጄሪያ ኢንተርኔት ተደራሽ መሆኑ እንደ አኩፎ ላሉ ሴቶችና ወጣቶች ትልቅ እድልና የገቢ ምንጭ ሆኗል። በጎርጎሮሳውያኑ 2022 የዓለም ባንክ ያወጣው ሪፖርት ከሰሃራ በስተደቡብ ባሉ የአፍሪካ ሀገራት ከአውሮፓውያኑ 2016 አንስቶ እስከ 2021 ባለው ጊዜ ውስጥ የኢንተርኔት ተጠቃሚዎች አሃዝ በ115% ማደጉን አመላክቷል። ይህ ሁኔታ በናይጄሪያ የምጣኔ ሀብትና የፈጠራ እድገት እንዲኖር በማድረግ አስከፊ የሆነ ድህነት በ7% እንዲቀንስ አድርጓል። ገባንጋ አደባዮ በናይጄሪያ ፍቃድ ያላቸው ቴሌኮም ማህበር ባልደረባ ናቸው።
ኢኮሜርስን፣ የሕክምናን እና በኢንተርኔት የመንግስት ተቋማትን ልክ እንደ መደበኛ ንግዶች ማግኘትን የመሳሰሉ እድሎች በጥቅም ላይ የተመሰረቱ ናቸው።
በናይጄሪያ ምንም እንኳን በምጣኔ ሀብት ከፍተኛ እድገት እየታየ ቢሆንም ነገር ግን ከሰሃራ በስተደቡብ ባሉ ሀገራቶች ሴቶች ከወንድ አቻዎቻቸው አንጻር የኢንተርኔት ተደራሽነታቸው እጅግ ዝቅተኛ ነው። ሪፖርቱ አክሎም ሴቶች 37% ከወንዶች ያነሰ የሞባይልና የኢንተርኔት ዳታ ተጠቃሚ ናቸው ያለ ሲሆን ይሄ አሃዝም በገጠሩ የሀገሪቱ ክፍሎች ባሉት ላይ ላቅ ያለ ነው። ሀዋ ሙስጠፋ የምጣኔ ሀብት ባለሙያ ናቸው።
አንድ ጊዜ የኢንተርኔት ዳታ ተደራሽነት ከተቋረጠባቸው የእውቀት እጥረት እያጋጠማቸው ይሄዳል። መሰረታዊ የሆነ የገበያ እውቀት እጥረትና እንዴት ማሻሻል እንደሚቻል በተመለከተ የእውቀት እጥረት ያጋጠማቸዋል። የክህሎት እጥረትም ይከሰታል። ይህ አንድ ከሆነ በኋላ በቃ ወደ ኋላ ይቀራሉ።
የዩናይትድ ስቴትስ ብሔራዊ የጤና መዛግብት ከሰሃራ በስተደቡብ ያሉ የገጠር ሴቶች 77% ዝቅ ያለ ገቢ ሲኖራቸው በከተማ ደግሞ 46% ዝቅ ያለ መሆኑን አስታውቋል። ጋማንጋ አደባዮ
በናይጄሪያ በተለይም በገጠሩ ክፍል ያሉ ሴቶች መሰረታዊ የኢንተርኔት አገልግሎት ለመጠቀም የሚያስችሉ ስማርት ስልኮች የሏቸው።
የናይጄሪያ ኮሚኒኬሽን ሚኒስትር በሀገሪቱ በዲጂታላይዜሽን ዙሪያ ክፍተቱን ለመሙላት የተለያዩ መርሃ ግብሮችን ይፋ እንዳደረገ አስታውቋል። ከእነዚህ እንቅስቃሴዎች መካከል ICT ዲጂታል ክህሎት ለሴቶችና ልጃገረዶች እንዲሁም የናይጄሪያ ልጃገረዶች ኮድ ያደርጋሉ የሚሉት መርሃ ግብሮች ጥቂቶቹ ናቸው። ይሁን እንጂ አሁንም ባለሙያዎች እነዚህ ጥረቶች በእጥፍ ማደግ ይገባቸዋል ይላሉ። ባለሙያዎች መንግስት በዝቅተኛ የኑሮ ደረጃ ላይ ያሉ ሴቶች የኢንተርኔት አገልግሎት በተመጣጣኝ ዋጋ እንዲያገኙ የሚያስችሏቸውን አማራጮች ላይ መስራት እንዳለባቸውም ይጠቁማሉ። ለጊብሰን አሜሪካ ዘገባ አይደን ገረሞ ከዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ ኤልያስ አስማረ አብሮን ቆይቷል። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ።